the voice of America.
ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው። እንደምናመሻችሁ በ22ና በ25 ሜትር ባንድ አጭር ሞገድ እንዲሁም በናይል ሳት ከዋሽንግተን ዲሲ በቀጥታ የሚተላለፍላችሁ የማክሰኞ ግንቦት 23 2008 ዓመተ ምህረት ዝግጅታችን ጀምሯል። የምሽቱ አስተናጋጆቻችሁ ቆንጂት ታዬና
እኔም ሰለሞን አባተ ነን።
የዘንድሮው የ12ኛ ክፍል መልቀቂያ ብሔራዊ ፈተና ከሰኔ 27 ጀምሮ እንደሚሰጥ የትምህርት ሚኒስቴር አስታውቋል።
አሁን ግዴታ ላይ እንደመጫወት ማለት ነው። ወይ ትምህርት የለም ወይ ምንም የምንሰራው ስራ የለም። ምክንያቱም ከፊታችን ፈተና ይኖራል። ስለዚህ አንድ ወሩን ሙሉ በቃ በጊዜያችን እንደመቀለድ ማለት ነው።
የዘንድሮ ተፈታኞች ከሆኑት ያንዱን ድምጽ ነው የሰማችሁት። በሌላ በኩል ደግሞ ለፈተናው መስተጓጎል በውጭ ሀገር የሚገኝ የኦሮሞ ተሟጋች ነኝ የሚል ቡድን ኃላፊነት ወስዷል።
ለኦሮሚያ ተማሪዎች ብቻ መድሮ ለማድረግ እነሱ ለመጥቀም ታስቦ ቢሆን ኖሮ ፈተናው ውስጥ ለውስጥ ማሽሎክለት ይቻል ነበረ። ያ አይደለም የተደረገው። ፈተናው እንዳለ በሀገሪቷ ሁሉም ሰው አግኝቶት ፈተናው እንዲሰረዝ መንግስት መገደድ አለበት የሚል ውሳኔ የተወሰደ።
በምህጻር ኦኤምኤን ተብሎ የሚጠራው የኦሮሞ ሚዲያ ኔትወርክ ዲሬክተር ጃዋር መሐመድ ለቪኦኤ ከሰጠው መግለጫ የተቀነጨበ ነው ቀደም ሲል የሰማችሁት። በአብይ ርዕስ ዘገባዎች ይኖራሉ። አሁን የምሽቱ የዓለም ዜና። ሱዳን 6 የተመዘገቡ ስደተኞችን ጨምሮ 442 ኤርትራውያንን ባለፈው ወር መገባደጃ ወደ ሀገራቸው መመለሷን አንድ ዓለም አቀፍ ለሰብአዊ መብቶች የቆመ ድርጅት አስታወቀ። ሂዩማን ራይትስ ዋች ትናንት ባወጣው ዘገባ ሱዳን ህጋዊ ከለላ የሚሹ ስደተኞችን በማሰር ሸሽተውት ከመጡት ጨቋኝ መንግስት እጅ እንዲወድቁ እያደረገች ነው ሲል ከሷል። የዚህ ዘገባ ዝርዝር ይኖረናል፣ እንደደረሰን እናቀርባለን።
በያዝነው የአውሮፓውያን ዓመት በ2016 ዓመተ ምህረት እስካሁን ባለው ጊዜ አውሮፓ ለመግባት ሜዲቴራንያን ባህርን ሊያቋርጡ ሲሞክሩ የሞቱት ሰዎች ቁጥር ከ2500 መብለጡ ተዘገበ። ለማነጻጸርም ባለፈው 2015 በመጀመሪያዎቹ አምስት ወራት 1855 ነበር በዚህ ጊዜ ሕይወታቸው ያለፈው። የተባበሩት መንግስታት ድርጅት የስደተኞች ጉዳይ ከፍተኛ ኮሚሽነር ቃል አቀባይ ዊሊያም ስፒንድለር በአጠቃላይ በሜዲቴራንያን ባህር በአሁኑ ጊዜ ባህሩን ለማቋረጥ ከሚሞክሩ ሰዎች ከ81 ሰው አንዱ ሕይወቱ ባህሩ ላይ የመቅረት ዕጣ ሊገጥመው እንደሚችል ገልጸዋል። ከሰሜን አፍሪካ ወደ ጣሊያን የሚወስደው የባህሩ መስመር የባሰ አደገኛ መሆኑን በዚህ ዓመት ከሞቱት መካከል 2119ኙ በዚህ መስመር ለማቋረጥ የሞከሩ መሆናቸውን አክለዋል። በዚያ መስመር ከ23 ሰው አንዱ የመስጠም ዕጣ ሊገጥመው እንደሚችል ተጠቁመዋል። በዚህ መስመር የሚጓዙት አብዛኞቹ ፍልሰተኞች ናይጄሪያውያንና ጋምቢያውያን ሲሆኑ በቱርክና በግሪክ መስመር ደግሞ የሚበዙት ሶሪያውያን፣ አፍጋኒስታናውያንና ኢራቃውያን መሆናቸውን ዩኤንኤችሲአር ገልጿል። ባለፈው ሳምንት ብቻ ቁጥራቸው 880 የሚገመት ፍልሰተኞችና ስደተኞች ባህሩን ለማቋረጥ ሲሞክሩ አልቀዋል።
በአይቮሪ ኮስት በሰብና በጦር ምርኮኞችና ሲቪሎች ላይ ወንጀል ፈጽመዋል ተብለው የተከሰሱት የቀድሞ ፕሬዚደንት ሎረን ባግቦ ባለቤት ሲሞኒ ባግቦ ዛሬ ፍርድ ቤት ይቀርባሉ። ዘ አይረን ሌዲ ወይም አምባገነኗ ቀዳሚት እመቤት በመባል የሚታወቁት እኚሁ ሴት እንደ አውሮፓውያን አቆጣጠር በ2010 ዓመተ ምህረት የተካሄደው ምርጫ ተከትሎ በተፈጠረውና ከ3000 በላይ ሰዎች በተገደሉበት ግጭት መሪ ሚና ተጫውተዋል ተብለው የተከሰሱ ናቸው። ጄምስ በቲ ነው አጭር ዘገባ ያጠናቀረው፣ ሶሎሞን ክፍሌ ያቀርበዋል።
ሲሜን ባግቦ ቀደም ሲል የባለቤታቸውን ስልጣን ተገን በማድረግ ፈጽመዋል በተባለው ወንጀል የ20 ዓመታት እስራት ተበይኖባቸዋል። ባለቤታቸው የቀድሞ ፕሬዝዳንት ሎራ ባግቦና የወጣቶች ጉዳይ ሚኒስትራቸው ሻል ብሌጉድ ሄግ በሚገኘው የዓለም አቀፉ ወንጀል ችሎት ጉዳያቸው እየታየ ነው። ባግቦ እንደ አውሮፓውያን ዘመን አቆጣጠር በ2010 በተካሄደው ምርጫ በወቅቱ ፕሬዝደንት አላሳን ዋታራ ከተሸነፉ በኋላ ስልጣን ላይ ለመቆየት ሲሉ ለተፈጠረው ግጭት እጃቸው አለበት ብለው ይከሰሳሉ። ይህ በእንዲህ እንዳለ ሚስስ ባግቦን የሚከሱ የሰብአዊ መብት ቡድኖች ጠበቆቻቸው አስፈላጊ መረጃዎችን ማግኘት ከማይችሉበት ደረጃ መድረሳቸውን በመግለጽ ከጉዳዩ ራሳቸውን ማግለላቸውን ትላንት አስታውቀዋል። በሌላ በኩል ደግሞ የአይቮሪ ኮስት ህዝባዊ ግንባር ፓርቲ ጊዜያዊ ቃል አቀባይ ቡባካር ኮኔ ሲናገሩ ሲሞን ባግቦ ከቀረቡባቸው ክሶች ሁሉ ነጻ ናቸው፣ እየተፈጸመባቸው ያለው ከፖለቲካና ፍትህ ጋር የተያያዘ ወከባ ነው ሲሉ አስረድተዋል።
Obviously, this is seen as a total harassment. It is both political and judiciary.
ይሄ ጉዳይ የሚታየው ሙሉ በሙሉ እንደ ወከባ ነው። የፖለቲካም የፍትህም ማስፈራሪያ ዘዴ ነው። ሚስተር ባግቦ ሄግ ውስጥ ጉዳያቸው እየታየ ነው። ባለቤታቸውና ወንድ ልጃቸው ደግሞ እዚህ ሀገር ውስጥ ወከባ እየደረሰባቸው ነው። ማስረጃዎች ግን አልተገኙም። ስለዚህ ሚስ ባግቦ ከቀረቡባቸው ክሶች ሁሉ ነጻ ናቸው፣ የፈጸሙት ወንጀል የለምና ነው ወከባ ነው የምንለው።
የወቅቱ ፕሬዝደንት አላሳን ዋታራም ባለፈው የካቲት በሰጡት መግለጫ ከእንግዲህ ወዲያ አንድም አይቮሪያዊ ወደ አይሲሲ ማለትም ወደ ዓለም አቀፉ ወንጀል ችሎት አልልክም፣ ምክንያቱም በአሁኑ ወቅት ሀገሪቱ የተሟላ የፍትህ ተቋም ስላላት ጉዳዮች እዚሁ መታየት ይችላሉ ብለዋል። የአይቮሪ ኮስት ህዝባዊ ግንባር ፓርቲው ጊዜያዊ ቃል አቀባይ ቡባካር ኮኔ ግን ዋታራ ከዚህ ውሳኔ ላይ የደረሱት የራሳቸውን ባለሥልጣናት በዓለም አቀፉ ወንጀል ችሎት ስለሚፈለጉ ያን ለማስወገድ ሲሉ ነው ሲሉ ተከራክረዋል።
ወደ ናይጄሪያ ዞር ስንል ደግሞ በደቡባዊ ናይጄሪያ ውስጥ ቢያፍራ እንደገና ራሷን የቻለች ነጻ ሀገር እንድትሆን የጠየቁ የተቃውሞ ሰልፈኞችና ፖሊሶች ተጋጭተው 7 ሰው መገደሉን ፖሊሶቹ አስታወቁ። የደልታ ክፍለ ግዛት የፖሊስ አዛዥ ኡስማን ባላ አልካሊ ለቪኦኤ በሰጡት ቃል በኒጀር ወንዝ ድልድይ ላይ በማቋረጥ ላይ የነበሩትን የተቃውሞ ሰልፈኞች ፖሊስ ሊያስቆማቸው ሲሞክር በሁለቱ ወገኖች መካከል የተኩስ ልውውጥ ተነሳ ብለዋል። ትናንት ማታ ሰልፍ ያካሄዱት ተቃዋሚዎች ፈቃድም አልተሰጣቸውም ነበር ብለዋል የፖሊስ አዛዡ። ከተገደሉት ውስጥ አንዲቱ ነፍሰ ጡር ሴት ሲሆኑ 2 ፖሊሶችም አሉባቸው ብለዋል። ቢያፍራ ከናይጄሪያ እንድትገነጠል ይታገሉ የነበሩ ክፍሎች እንደ አውሮፓውያን አቆጣጠር በ1967 ነጻ ሀገር መሆኗን ማወጃቸው ሲታወስ ከናይጄሪያ ጦር ሰራዊት ጋር ከዚያ ተከትሎ ለ2 ዓመት ተኩል ውጊያ ከተካሄደ በኋላ ንቅናቄያቸው እንደከሸፈ የሚታወስ ነው። ዛሬ የሚበዛው ሕዝብ ኢግቦ ቋንቋ ተናጋሪ በሆነባቸው 5 የደቡብ ምስራቅ ናይጄሪያ ክፍለ ሀገሮችም ቢያፍራ ትገንጠል የሚሉ ሰልፎች ተካሂደው ነበር።
በመጨረሻም ሱዳን ውስጥ የቆዩትን ስደተኞች አስመልክቶ የሂዩማን ራይትስ ዋችን መግለጫ የያዘው ዘገባ አሁን ደርሶናል። ሱዳን 6 የተመዘገቡ ስደተኞችን ጨምሮ 442 ኤርትራውያን ባለፈው ወር መገባደጃ ወደ አገራቸው መመለሷን ሂዩማን ራይትስ ዋች አስታውቋል። የሰብአዊ መብቶች ተሟጋቹ ቡድን ትናንት ባወጣው ሪፖርት ሱዳን ሕጋዊ ከለላ የሚሹ ስደተኞችን በማሰር ሸሽተው ከመጡት ጨቋኝ መንግስት እጅ እንዲወድቁ እያደረገች ነው ሲል ከሷል። የዚህን ዘገባ ዝርዝር አሉላ ከበደ ይዟል።
ሱዳን ለእነኚህ ሰዎች ደህንነት ጥበቃ መረጋገጥ ከተባበሩት መንግስታት የስደተኞች ኮሚሽን ጋር ተባብራ መስራት እንጂ የመብት ረገጣ እንዲፈጸምባቸው ወደ አገራቸው ልትመልሳቸው ባልተገባ ያሉት የሂውማን ራይትስ ዋች ከፍተኛ የጥናት ባለሙያና የመብት ተሟጋቹ ጌሪ ሲምሰን ናቸው። ስደተኞች ተገደው ወደ አገራቸው እንዲመለሱ ከመደረጋቸውም በፊት ጥገኝነት የመጠየቅ መብታቸው ሊረጋገጥ ሊከበር ዓለም አቀፉ ሕጎች ይደነግጋሉ ብለዋል። ሕጉ በተጨማሪም ከለላ ጥያቄዎች በሀገራቸው በደልና ሰቆቃ እንዳይፈጸምባቸው ሕይወታቸውም አደጋ ላይ እንዳይወድቅ ማረጋገጥን ይጠይቃል። ዩኤንኤችሲአር ሱዳን ወደ ሀገራቸው እንዲመለሱ ያደረገቻቸውን ዜጎች ለማየት በተደጋጋሚ ያቀረበው ጥያቄ በሱዳን ውድቅ ተደርጓል።
ክቡራትና ክቡራን፣ ለዜናው የተያዘው ሰዓት አበቃ። አብራችሁን ቆዩ እስከ ምሽቱ 4 ሰዓት። ይህ ከአሜሪካ ድምፅ ራዲዮ ጣቢያ በአጭር ሞገድ በ19 ሜትር ባንድ በ15630 ኪሎ ሄርትስ በ22 ሜትር ባንድ በ13860 ኪሎ ሄርትስ በ25 ሜትር ባንድ በ12040 በ12080 እና በ12140 ኪሎ ሄርትስ እንዲሁም በናይል ሳት ቪኦኤ 24 ላይ ከዋሽንግተን ዲሲ በቀጥታ የሚተላለፍላችሁ የማክሰኞ ግንቦት 23 2008 ዓ.ም ምሽት ፕሮግራም ነው።
በተለያየ የዓለማችን ክፍል ቆስ መጥለቅለቅ አለ፣ ድርቅ አለ፣ አውሮፓ በስደተኞች መጥለቅለቅ አለ። የዚህ ከአየር ንብረት ለውጥ ጋር በሰበብነት የተያዘ እና እነዚህ በሙሉ ደምረን ስናይ ምናልባት በፊት ከርቀት በዜናም በተለያየ ነገር ያዩት እና የሰሙት የነበሩት አገራት አሁን መዘዙን አደጋውን በየሜዳቸው እያዩት ያሉ ይመስለኛል። እና
ዶክተር ጌታቸው አሰፋ ይቀጥላሉ በምሽቱ ዝግጅት። የተፈጥሮ አካባቢ ተመራማሪና መምህር እንዲሁም የአየር ንብረት ለውጥና የአየር ንብረት ደህንነትም ተሟጋች ናቸው። አሁን የዕለቱ አበይት የኢትዮጵያና ዓለም አቀፍ ዜናዎች ወደሚተነተኑበት ወደ መጽሔቱ ክፍለ ጊዜ እንሸጋገራለን። በቅድሚያ የዕለቱ አብይ ርዕስ ይቀርባል። የዘንድሮው የ12ኛ ክፍል መልቀቂያ ብሔራዊ ፈተና ከሰኔ 27 ጀምሮ እንደሚሰጥ የትምህርት ሚኒስቴር አስታውቋል። የፈተናው ትናንት መቋረጥ አዲስ አበባ ውስጥ ላሉ ተፈታኞች አሳዛኝ መሆኑን ቪኦኤ ያነጋገራቸው አንዳንድ ተማሪዎች አስረድተዋል። ኦሮሚያ ውስጥ የሚገኙ ተማሪዎች የመዘጋጃ ጊዜ አላገኙም ያሉ የክልሉን የተቃውሞ እንቅስቃሴ የደገፉ ወገኖች የፈተናው መሰረቅና መቋረጥ ከዚሁ እንቅስቃሴ ጋር የተገናኘ መሆኑን እየገለጹ ናቸው። መንግስት በመረጃዎቹ ላይ እስካሁን መግለጫ አልሰጠም። እስክንድር ፍሬው ተጨማሪ ዘገባ አለው።
የኢትዮጵያ የ12ኛ ክፍል መልቀቂያ ፈተና እንዲቋረጥ የተደረገው ትናንት ጠዋት ነው። የመጀመሪያ የሆነው የእንግሊዝኛ ቋንቋ ፈተና በማህበራዊ ድረገጾች ከተሰራጨው ጋር እንደሚመሳሰል መረጋገጡ ለመቋረጡ ምክንያት መሆኑን የትምህርት ሚኒስትሩ ሽፈራው ሽጉጤ ገልጸዋል። ፈተናውን የሰረቁና በማህበራዊ ድረገጾች እንዲሰራጭ ያደረጉ ሰዎችን በመለየት ለሕግ እንደሚያቀርቡም ተናግረዋል። ፈተናው ከሰኔ 27 እስከ 30 እንደሚሰጥም የትምህርት ሚኒስቴር ዛሬ አስታውቋል። በተሰረዘው ፈተና ምትክ በመጠባበቂያነት የተያዘው ፈተና እንደሚሰጥ ነው የጠቆመው። ተማሪዎች በዚህ የአንድ ወር ጊዜ ውስጥ ዝግጅት እንዲያደርጉ ማሳስቧል። ለቪኦኤ አስተያየታቸውን የሰጡ ተፈታኝ ተማሪዎች ግን በሁኔታው ማዘናቸውን ገልጸዋል። ስልክ በመደወል ያነጋገርኳቸው እነዚሁ የአዲስ አበባ ከተማ ተፈታኞች ይህንኑ ነው ያንጸባረቁት። በሰበታ አካባቢ ነዋሪ የሆነው ወጣት አንዱ ነው።
አሁን ጊዜያችን ላይ እንደ መጫወት ማለት ነው እኮ። ወይ ትምህርት የለም ወይ ምንም የምንሰራው ስራ የለም፣ ምክንያቱም ከፊታችን ፈተና ይኖራል። ስለዚህ አንድ ወሩን ሙሉ በቃ በጊዜያችን እንደ መቀለድ ማለት ነው። ምክንያቱም እኛ ለፈተናው ተዘጋጅተን ጨርሰናል። ከፊት ያለውን አንድ ወር ወይ ሌላ ስራም እንዳንሰራ በዚህ በፈተና ሀሳብ ውስጥ ነው ያለ ነው። ስለዚህ ደግሞ እስከ ዛሬ ግባችን ግንቦት 22 የሚል ነበር። ያንን አይተን ነበረ ስንሰራ የነበረ።
ጀሞ አካባቢ እንደምትኖር የገለጸችው ወጣትም ይሄንኑ ሀሳብ አንጸባርቃለች።
ከ27 እስከ 30 ተብሏል። ከዚህ በኋላ አንድ ወር ጊዜ በጣም ማለት በጊዜያችን ነው የተጫወቱት። በጣም ተናደናል ሁላችንም ማለት ነው። እና ይሄ ነው በጊዜያችን በጥንቅላታችንም እየተጫወቱ ነው።
ፈተናው መሰረቁን ግን ቀደም ብላም ታውቅ እንደነበር ይህችው ወጣት ታስረዳለች።
አብዛኛውን ፌስቡክ ተጠቃሚው ተማሪ በአብዛኛው ይደርሷል ብዬ አስባለሁ። ምክንያቱም ጥያቄውን መልሶቹ ፖስት ተደርገው ነበረ። ከፈተናው በፊትም ከፈተናው በኋላም የተለያዩ ነገሮች ፖስት ተደርገው ነበረ። ተማሪው በአብዛኛው ይደርሰዋል ብዬ አስባለሁ። ደርሶታል።
አንቺ ደርሶች ነበር መጠየቅ ከቻልኩኝ?
አዎ ደርሶኝ ነበር።
ፈተናውን ነበር ያየሽው? መልሱን ነው። የስንቶቹን ነበር ያየሽው አንቺ? የስንቱን ፈተና ስንት ነበር የምትፈተኝ? መጀመሪያ ፈተናዎቹን ዘርዝሪልኝ እና የትኞቹን ነበር የተመለከትሽው? በፌስቡክ ወይም በሌላ ማህበራዊ ዘገ?
ያው በፌስቡክ ተመልክቼ ነበረ። ኢንግሊሽ፣ ማትማቲክስ ሁለቱም ሳብጀክቶች ተመልክቼ ነበር። ፌስቡክ ላይ መልሶቹንም ጥያቄዎችንም ተመልክቻል።
ከዓለም ባንክ አካባቢ ያነጋገርኩት ወጣት እንደሚለው ደግሞ የፈተናው መቋረጥና መራዘም ሁለት አይነት ስሜት አስከትሏል።
ተማሪው የተቀላቀለ ስሜት ነበር የነበረው። በመራዘሙ ደስ ያለውም አለ የተከፋም አለ። ብዙ ለክረምት ብዙ ነገር ያሰበ ተማሪ የተከፋ አለ። በእርግጥ
እንግዲህ በሁለት ከፍልሃቸዋል። የተከፋም አለ ደስ ያለውም አለ ብለኸኛል። ደስ ያላቸው በምን ምክንያት ነው ደስ የሚላቸው? የከፋቸውስ በምን ምክንያት ነው የሚከፋቸው?
ደስ ያላቸው በመራዘሙ የመዘጋጃ ጊዜያቸው እንደሚረዝምላቸው ነው የታያቸው። የከፋን ደግሞ በዚህ ጊዜ ውስጥ ስለተቀየረብን በፈጠረብን ስሜት ምክንያት ደስ አላለንም። ብዙ ያሰብነው ነገር ነበር እሱ ሲስተጓጎልብን ነው።
በአገሪቱ ታሪክ ያልታየ የተባለው የሁለተኛ ደረጃ መልቀቂያ ፈተና መሰረግ ግን ማነጋገሩን ቀጥሏል። ፈተናው መቋረጡ እንደተሰማ ከተራ ስርቆት በዘለለ እንድምታውን ምክንያቱን አስፍቶ ያሰበ የተነተነ መግለጫ አልወጣም። በማበራይ ድረገጽ የተሰራጩ አንዳንድ መረጃዎች ግን ካለፈው ህዳር ጀምሮ በኦሮሚያ ሲካሄድ ከቆየው የተቃውሞ እንቅስቃሴ ጋር አገናኝተውታል። በክልሉ ያሉ ተማሪዎች በቂ የመዘጋጀት ድል ባለማግኘታቸው የፈተናው ጊዜ እንዲራዘም ሲጠይቁ መቆየታቸውን እነዚሁ መረጃዎች ይጠቅሳሉ። የፈተናው መሰረቅና የሚሰጥበት ቀን መራዘም የነዚህን ተማሪዎች ጥያቄ በደገፉ ወገኖች የተደረገ እንደሆነም መረጃዎቹን ያሰራጩት አካላት እምነት ነው። ካነጋገርኳቸው የአዲስ አበባ ተማሪዎች አንዱ እንደሚለው በጉዳዩ ላይ ጥርት ያለ መረጃ የለም።
በእርግጥ ፈተናው በዛ አካባቢ ላይ እንደሚሰጣል ብዬ አልገመትም ነበረ። ደግሞም ብዙ ጊዜ በዛ አካባቢ ያለው ፈተና ይተራዝሟል የሚባልም ነገር ሰምቼ ነበረ።
እነዚህን የማህበራዊ ድረገጽ መረጃዎችም ከተለያዩ አካላት ማረጋገጥ አልተቻለም። በኢትዮጵያ መንግስት በኩል የትምህርት ሚኒስትሩን ሽፈራው ሽጉጤን ለማነጋገር ትናንትናና ዛሬ ያደረግኩት ጥረት አልተሳካም። ወደ ኦሮሚያ ክልላዊ መንግስትም ደውያለሁ፣ ለጊዜው ምላሽ አላገኘሁም። የክልሉም ሆነ የፌዴራሉ መንግስት በምንም አይነት መንገድ በጉዳዩ ላይ ያሉት የለም። ለአሜሪካ ድምጽ ሬዲዮ እስክንድር ፍሬው ከአዲስ አበባ።
እስክንድር እናመሰግናለን። ለዚሁ ትናንት ተጀምሮ ለተስተጓጎለው የዘንድሮ የ12ኛ ክፍል መልቀቂያ ብሔራዊ ፈተና መቋረጥ በውጭ ሀገር የሚገኝ የኦሮሞ ተሟጋች ነኝ የሚል ቡድን ኃላፊነት ወስዷል። በምህጻር ኦኤምኤን ተብሎ የሚጠራው የኦሮሞ ሚዲያ ኔትወርክ ዲሬክተር ጃዋር መሐመድ ማምሻውን ለቪኦኤ በሰጠው መግለጫ ከስድስት ወራት በላይ ተቃውሞ ሲያካሂዱ የነበሩ የኦሮሚያ ክልል ተማሪዎች የመማር እድል ስላልነበራቸው በተለይ የክልሉ ፈተና ለሌላ ጊዜ እንዲተላለፍ መንግስት ተጠይቆ ነበር ብሏል። መስታወት አራጋው አነጋግራዋለች።
እንግዲህ እንደሚታወቀው ላለፉት ስድስት ወራት በኦሮሚያ ውስጥ የህዝብ ተቃውሞ ነበረ። በዚህ ተቃውሞ ውስጥ በግንባር ቀደምትነት ሲሳተፉ የነበሩት ተማሪዎች እንደመሆናቸው መጠን ትምህርት ቤቶች በአብዛኛው ዝግ ነበሩ። ስለዚህም መንፈቅ ዓመት ያህል ተማሪዎቹ ተረጋጋ መልኩ ትምህርት ሲማሩ ስላልነበሩ ለፈተና ዝግጁ መሆን አልቻሉም። ከዚህ የተነሳ የዛሬ ሁለት ወር አካባቢ ቤተሰቦች፣ ተማሪዎችና መምህራን ለየወረዳው ትምህርት ቢሮዎች በደብዳቤ በመጻፍ እና በአካል በመድረስ የ12ኛና የ10ኛ ብሔራዊ ፈተናዎች ጊዜ ተራዝሞ የመዘጋጀ ጊዜ እንዲሰጣቸው ጥያቄ ያቀረቡ፣ ከዛም የምሁራንና የሀገር ሽማግሌዎች የኦሮሚያን ትምህርት ቢሮ ኃላፊዎች በማነጋገር ፈተናው የፈተናው ጊዜ እንዲራዘም ጥያቄ ያቀረቡ፣ የኦሮሚያ ባለስልጣናትም ወደ ፌዴራል መንግስት አቅርበው የፌዴራል መንግስትን ሲጠይቁት ጥያቄው ተቀባይነት ሳያገኝ ቀረና ፈተናው እንዲወስዱ እንዲገደዱ ተደረገ። ይህ ውሳኔ በተወሰነበት ጊዜ ውስጥ ለውስጥ ሲደረግ የነበረው ሙከራ ወደ ውጭ ወጥቶ ጫና ማድረግ አስፈላጊ ስለሆነ ከፌዴራል መንግስት እስከ ወረዳ ድረስ ያሉ የትምህርት ቢሮ የትምህርት ጉዳይ ኃላፊዎች ስልኮችን በኢንተርኔት በማሰራጨት በኢትዮጵያ ውስጥ ከውጭ ሀገርም የስልክ ጥሪ ተደርጎ ሰው እንዲማጸናቸው ተደረገ። ይህ መጠነ ሰፊ የሆነ ተማጽኖም አድማጭ አላገኘም። እናም ያው ፈተናው እንዲወሰድ ግዴታ ሆኖ ተገፋበት። ፈተናው እየተቃረበ በሄደ ቁጥር የመጨረሻው እርምጃ የተደረገው ይህ ፈተና በማንኛውም መልኩ ካልተቋረጠ በስተቀር ይህ ትውልድ ሙሉ በሙሉ ከፈተናውን የሚወድቅበትና የሚጎዳበት መሆኑ ስለታሰበበት ፈተና ማስተጓጎል አለበት በሚል ይሄ እዚህ ላይ ሲሰሩ የነበሩ ልጆች ፈተናው በእጃቸው በማስገባት መጠባበቅ ጀመሩ። ፈተናው አንድ ቀን ሲገረው የዚህ ፈተና ኮፒ ለትምህርት ሚኒስቴር ተላከ። ፈተናው በእጃችን ያለው
ለትምህርት ሚኒስቴር ለማን?
ለትምህርት ሚኒስቴር ባለስልጣናት።
እነማን ናቸው? ስማቸው ልትነግረኝ ትችላለህ?
ከሚኒስትሩ ጀምሮ የፈተና ኃላፊዎች ኪኪ የሆኑ በዚህ ላይ ወሳኝ ናቸው የተባሉ ሰዎች እንደደረሳቸው መረጃ አለን።
እሺ።
እናም እነዚህ ሰዎች ፈተናው በእጃችን ገብቷል፣ ቢያንስ በኦሮሚያ ካንስል አድርጉት፣ በሌላው ብሔራዊ ክልሎች እንዲቀጥል የሚል ማሳሰቢያ ተሰጣቸው። ይህንን ማሳሰቢያ ከመቀበል ይልቅ ሄደው ወደ ሚዲያ በመውጣት ምንም የወጣ ፈተና የለም፣ ነገ ተረጋግታችሁ ፈተና ውሰዱ ወደሚል ሲኬድ ፈተናው በኢንተርኔት ተሰራጨ። ፈተናው በኢንተርኔት ከተሰራጨ
ማን ያሰራጨው ይህንን ፈተና በኢንተርኔት?
ይህንን እንግዲህ በተደራጀ መልኩ ዋና ዋና የሆኑ በሶሻል ሚዲያ ስፋት ያላቸው ተከታይ ያላቸው ሰዎች ላይ ተልኮ እኔም ሌሎችም ደርሶን ወደ ማሰራጨት ሄድን። ከተሰራጨም በኋላ ራሱ ውሸት ነው ወደ ማለት የሄዱበት ሁኔታ ነበረ። በማግስቱ ለማመን ተገደው ካንስል አድርገውታል።
ፈተናው እንዴት እጃችሁ ሊገባ ቻለ? በመጀመሪያ ደረጃ
ከየት በየትና በምን ሁኔታ የሚለውን ለመግለጽ አስፈላጊ አይደለም። ለሰዎች ደህንነት ሲባል
አሁን የኦሮሚያ ወጣቶች ያነሱት ጉዳይ ነበረ። በዚህ ጉዳይ ላይ መንግስትም ከኦሮሚያ ክልል ጋር በመደራደር ላይ ነበር የነበረው። አሁን ብሔራዊ ፈተና ላይ ይሄንን ማምጣቱ መፍትሄ ነው ብላችሁ ታስባላችሁ?
ግዴታ ነው፣ ግዴታ። ምክንያቱም ቅድም እንዳልኩሽ ተጎድተዋል ልጆቹም። አንደኛ ሲታሰሩ ሲገደሉ ነበር። ያ ብቻ አይደለም። እስቲ አስቢው፣ አንቺ የ12ኛ ክፍልን ትምህርት ለስድስት ወር ሳትማሪው ፈተናውን ተፈተኝ፣ ለዛውም ሌላ ክልል ላይ ሰው በተረጋጋ ሁኔታ ሲማር ከነበረ ተማማሪ ጋር የምትወዳደረው። 12ኛ ክፍል ፈተና ማለት ብሔራዊ ውድድር ማለት ነው። አንቺ ስድስት ወር ሳትማሪ፣ እኔ ስድስት ወሩን በደንብ ተምሬ ሁለታችን ተመሳሳይ ፈተና ወስደን እንወዳደር ቢባል ፌር ይሆናል ወይ? ተቀባይነት ሊኖረው ይችላል ወይ? ያ ፈተና ትክክለኛ ሊሆን ይችላል ወይ የሚለው መታየት አለበት። እና ይህን ፈተና ከወሰዱ እነዚህ ልጆች እንደሚጎዱ ታስቦ ነው። በነገራችን ላይ ለኦሮሚያ ተማሪዎች ብቻ መድሮ ለማድረግ እነሱ ለመጥቀም ታስቦ ቢሆን ኖሮ ፈተናው ውስጥ ለውስጥ ማሽሎክለት ይቻል ነበረ። ያ አይደለም የተደረገው። ፈተናው እንዳለ በሀገሪቷ ሁሉም ሰው አግኝቶት ፈተናው እንዲሰረዝ መንግስት መገደድ አለበት የሚል ውሳኔ የተወሰነ።
እሺ፣ አቶ ጃዋር በጣም ነው የማመሰግነው። እንግዲህ ሌሎች ጥያቄዎች ከህዝብ ወይም ከአድማጭ ከመጣ እንዲሁ መልሰን ደውለን ጥያቄዎቹን ወደ እናንተ እናቀርባለን። ስለዚህ ፈተና ጉዳይ አመሰግናለሁ ለዛሬው።
እኔም አመሰግናለሁ።
ከአሜሪካ ድምፅ መጽሔት ነው እያደመጣችሁ ያላችሁት። ክቡራትና ክቡራን፣ የሰማችሁት የዕለቱን አብይ ርዕስ ነበር። የትንታኔው መጽሔት ይቀጥላል።
ጃንጃዊዶች የሚባሉት ሱዳናውያን ከዓመታት በፊት በዳርፉር ክልል የገፍ ግድያና አስከፊ ግጭት በማካሄድ ይከሰሱ ነበር። አሁን የሱዳኑ ፕሬዚደንት ኦመር ሐሰን አልበሽር የሀገሪቱን ወታደራዊ ኃይል ረዳት ቡድን አድርጓቸው በኑባ ተራራዎች እንዲዋጉ አድርገዋል። የአሜሪካ ድምፅ ሬዲዮ ዘጋቢ ጄፍሪ ያንግ ከዚህ የቀጠለውን ሰሎሞን አባተ ቀጥለው።
ልክ ነሽ ቆንጂት። ይሄ ዘገባ ለጊዜው በሌላ ዘገባ ተተክቷል። ዘግየት ብለን ጊዜ እንዳገኘን ልናቀርበው እንችላለን። አሁን ወደሚቀጥለው ሪፖርት እናልፋለን። በአውሮፓውያኑ የዘመን አቆጣጠር በ1966 ዓመተ ምህረት የኒውዮርክ ሴናተር የነበሩት ሮበርት ኬኔዲ በያኔዋ ዘረኛ ደቡብ አፍሪካ ታሪካዊ ጉብኝት አድርገው ያስተላለፉት የተስፋ መልእክት እነሆ ከግማሽ ምዕተ ዓመት በኋላ ማስተጋባቱን ቀጥሏል። ሮበርት ኬኔዲ በወቅቱ ያደረጉት ንግግር በሕይወታቸው ካደረጓቸው ሁሉ የሚደነቅ ነው ሲሉ ምሁራን መስክረውላቸዋል። የኬኔዲ ቤተሰብ አባላት የዚያን ታሪካዊ ጉብኝት የ50 ዓመት ምክንያት በማድረግ በአሁኑ ወቅት ደቡብ አፍሪካን በመጎብኘት ላይ ይገኛሉ። አኒታ ፓወል ከጆሃንስበርግ የላከችው ዘገባ አለ፣ ሰሎሞን ክፍሌ ያቀርበዋል።
Each time a man stands up for an ideal or acts to improve the lot of others, or strikes out against injustice.
አንድ ሰው ለዓላማው በቆመ ቁጥር ወይም የሌሎችን ሕይወት ለማሻሻል እርምጃ ሲወስድ ወይም ደግሞ በፍትህ መጓደል ላይ ሲያመጽ ተስፋ ይጭራል። በብዙ ሚሊዮኖች መሃል የሚያልፈው ይህ ተስፋ ወደ ከፍተኛ ኃይል ይቀየርና አይደፈርም የተባለውን ግዙፍ የጭቆና ሥርዓት ግንብ መገርሰስ ይችላል።
ሮበርት ኤፍ ኬነዲ እነዚህን የተስፋና የእምቢተኝነት ቃላት የተናገሩት በያኔዋ ፍጹም የተለየች ደቡብ አፍሪካ ነበር። እንደ አውሮፓውያን ዘመን አቆጣጠር በ1966 ዓመተ ምህረት ሀገሪቱ በዘረኛው የአፓርታይድ ሥርዓት ፍጹም የተተበተበች ነበረች። ኬነዲ በአራቱ ቀናት የደቡብ አፍሪካ ጉብኝታቸው ወቅት ያደረጉት ያ ከባድ ንግግር ተስፋ ጫርና አይደፈርም የተባለው ዘረኛ አስተዳደር አንድ ቀን ሊወገድ እንደሚችል ጠቆመ። ከጸረ አፓርታይድ ዋና መሪዎች ጋር በቀጥታ ያደረጉት ግንኙነትም ፊት ለፊት ከሀገሪቱ ነጭ መሪዎች ጋር አላተማቸው። እነሆ ግን ከ50 ዓመታት በኋላ የሴኔተሩ ንግግር በሁለቱም የአትላንቲክ ውቅያኖሶች ጫፍ ማስተጋባቱን ቀጥሏል። ዛሬም በሁለቱም ማለትም በደቡብ አፍሪካና በዩናይትድ ስቴትስ የዘር እኩልነትና የማኅበራዊ ፍትሕ ጉዳዮች አብይ ችግሮች ሆነው ይታያሉ። ሁለቱም ሀገሮች ደግሞ በያዝነው የአውሮፓውያኑ ዓመት ማብቂያ ላይ ምርጫዎችን ያካሂዳሉ። ደቡብ አፍሪካ የቀበሌና ማዘጋጃ ቤቶች ምርጫዎች የምታካሂድ ሲሆን እነዚህ ማለት የዘርና የማህበራዊ ፍትህ ጉዳዮች ያልተወገዱ ስለሆነ አሁንም የፖለቲካ ህዋውን እንዳደፈረሱ ናቸው። የሟቹ የዩናይትድ ስቴትስ ፕሬዚደንት የጆን ኤፍ ኬነዲ ወንድም የነበሩት ሴናተር ሮበርት ኬነዲ ሴት ልጅ ኬሪ የሰብአዊ መብቶች ታጋይ ናቸው። ምንም እንኳ ዛሬ በደቡብ አፍሪካና ዩናይትድ ስቴትስ የዘር ግንኙነቱ የተሻለ ቢሆንም ይላሉ ኬሪ፣ ለውጥ ግን ከሰማይ ዝም ብሎ የሚወርድ ነገር አይደለም። እርግጥ አፓርታይድ ተወግዷል። አባቴም በዩናይትድ ስቴትስ የ1964ቱ የሲቪሎችን መብት የሚያስከብረው ሕግ እንዲተላለፍ ዋናውን ሚና ተጫውቷል ሲሉ አስረድተዋል።
All those changes took place not because governments wanted them to. Governments tried to stop them and not because militaries wanted them.
እነዚህ ሁሉ ለውጦች የተደረጉት መንግስታቱ ስለፈለጉ አይደለም። እንዲያውም መንግስታቱ ህጎቹ እንዳልፉ ለማድረግ ሞክረው ነበር። ለውጦች የተደረጉት ወታደሮቹ ስለፈለጉም አልነበረም። እነርሱም እንዳልፉ ለማድረግ ሞክረዋል። ለውጦች የተደረጉት ግዙፎቹ የንግድ ኮርፖሬሽኖች ስለወደዷቸውም አልነበረም። በደቡብ አፍሪካ የነበሩትም ለውጦችን ለመከላከል ጥረት አድርገዋል። ለውጦች እውን የሆኑበት ምክንያት አነስተኛ ቁጥር ያላቸው ግን የነጻነት ህልማቸውን እውን ለማድረግ ቆርጦ የተነሱ ሰዎች በመኖራቸው ነው። ለውጥ የሚመጣው በዚያ አይነት ነው። አለበለዚያ ለውጥ አይፈጠርም።
ኬሪ ኬነዲ በዚህ በያዝነው ሳምንት ውስጥ በጆሃንስበርግ ዊትዋተርስታንድ ዩኒቨርሲቲ ያደረጉት ንግግር በብዙ ወጣት ደቡብ አፍሪካውያን ዘንድ ተወዶላቸዋል። በተለይ የፖለቲከኞቻቸው ከአንዱ ቅሌት ወደ ሌላው መግባት በእጅጉ ካናደዳቸው ብዙ ሚሊዮን ዜጎች ጥሩ አቀባበል አግኝቷል። አፓርታይድ ከደቡብ አፍሪካ ከተወገደ 20 ዓመታት ቢያስቆጥርም አሁንም ምጣኔ ሀብቱን በተመለከተ የተገባላቸው እኩልነት ተግባራዊ አለመሆኑ ብዙዎችን ያስቆጣል። ኬሪ ኬነዲ በንግግራቸው እንደ ገለጹት ግን ጊዜው የጨለመ ቢመስልም አንድ እውነታ ግን ሁሌም እንዳበራ ይቆያል። ያም ተስፋ ነው።
የትንባሆ ምርቶች አስተሻሸግን መለወጥ ሰዎች ለዚህ ገዳይ ሸቀጥ ያላቸውን ፍላጎት እንዲቀንስ እያገዘ ነው ሲል የዓለም የጤና ድርጅት WHO አስታውቋል። የዓለሙ የጤና ድርጅት የዛሬውን ዓመታዊ ከትንባሆ የጸዳ ቀን ለማስታወስ አገሮች በአማካይ የትንባሆ ምርት ይቅርታ በአማላይ የትንባሆ ምርት ማሸጊያዎች ምትክ ተራ ፓኮችን በመጠቀም ማራኪነቱ እንዲቀንስ እንዲያደርጉ አሳስቧል። ሊሳ ሽላይን ከጄኒቫ ለአሜሪካ ድምጽ ያጠናቀረችው ዘገባ አለ፣ አሉላ ከበደ ያቀርበዋል።
የተለያዩ የትንባሆ ምርቶች ማሸጊያዎችን አስመልክቶ የዓለም ጤና ድርጅት ያቀረበው አዲስ ሐሳብ ካሁን ቀደም በሲጋራ ፓኮች ላይ የሚታተሙትን ለየት ባለ አለባበሳቸው የሚታወቁ ፈረስ ጋላቢዎች መስክ ላይ ሲጋራ ይዘው የሚታዩባቸውን ምስሎች በእጅጉ የተለየ ገጽታ የሚያንጸባርቁ ናቸው። ለናሙና ያህል የወጡት ፓኮችም በጥቁር መደብ ላይ ሲጋራ ገዳይ መሆኑን የሚያመላክቱ ጽሑፎች በጉልህ የሰፈሩባቸውና በካንሰር ሳቢያ ለህልፈት የሚዳረጉ ሰዎችን ምስል የያዙ ናቸው። ዳግላስ ቤቸር በዓለሙ የጤና ድርጅት የተላላፊ በሽታዎች መከላከያ ፕሮግራሞች ዲሬክተር ናቸው። እነኚህ ቀድሞውኑ የሌለ ሳቢነት ያልተሸለሙት አዳዲሶቹ ፓኮች የሲጋራን ማራኪነት ለመቀነስ የታለሙ ወይም የተነጣጠሩ ናቸው ይላሉ።
It very clearly labels tobacco for what it is, the only legally available product worldwide.
ትንባሆን በትክክለኛ ምንነቱ በግልጽ የሚያሳይ ነው። በተባለው መንገድ ጥቅም ላይ ሲውል ከተጠቃሚዎቹ የገሚሱን ያህል ህይወት የሚቀጥፍ በዓለም ብቸኛው ህጋዊ ሸቀጥ ነው።
በዓለም ጤና ድርጅት ትንበያ መሰረት በየዓመቱ ቁጥሩ ከስድስት ሚሊዮን በላይ የሚሆን ህዝብ ከትንባሆ ጋር በተያያዙ በሽታዎች ሳቢያ ያለ ጊዜው ለህልፈት ይዳረጋል። እንደ አውሮፓውያን ዘመን አቆጣጠር በ2030 ዓ.ም ይህ ቁጥር ከ8 ሚሊዮን እንደሚልቅና በእነኚህ ሊከላከሏቸው በሚችሉ በሽታዎች ሳቢያ ለሞት ከሚበቁት ከ80% በላይ የሚልቁት በማደግ ላይ ያሉ አገሮች ዜጎች መሆናቸውን WHO ጨምሮ ገልጧል። እነኚህን ከአማላይነት ይልቅ የሲጋራን ጎጂነት አጉልተው የሚያሳዩ ምስሎችና የማስጠንቀቂያ መረጃዎች ያዘሉ የሲጋራ ፓኮች እንደ አውሮፓውያን ዘመን አቆጣጠር በ2012 ዓ.ም በስራ ላይ በመዋል አውስትራሊያ የመጀመሪያዋ አገር ሆናለች። ፈረንሳይና ብሪታንያም አውስትራሊያን ተከትለው ተመሳሳይ ይዘት የሚንጸባረቁባቸው ፓኮችን ሲያስተዋውቁ አየርላንድ፣ ኖርዌይ፣ ሲንጋፖር፣ ቤልጅየም እና ኒውዚላንድም ተመሳሳይ እርምጃ ለመውሰድ በእቅድ ላይ መሆናቸውን የዓለም ጤና ድርጅት ይፋ አድርጓል። አውስትራሊያዊው የሕግ ሰው ቤን ማክግሬዲ የዓለም ጤና ድርጅት የቴክኒክ አማካሪ ናቸው። አውስትራሊያ እንደ አውሮፓውያን ዘመን አቆጣጠር ከታህሳስ 2012 አንስቶ እስከ መስከረም 2013 ባለው ጊዜ ውስጥ ይህ አዲስ አቀራረብ ያመጣውን ለውጥ መገምገሟን አስረድተዋል።
Over that period, there was approximately a 2 percentage point reduction in the prevalence of smoking in Australia.
በዚያን ጊዜ ውስጥ በአውስትራሊያ የጢሱን ዓለም ሊቀላቀሉ የሚችሉ አዲስ አጫሾች ቁጥር በ2% መቀነሱ ሲዘገብ፣ ከዚህም ውስጥ 0.5% የሲጋራውን ጎጂነት የሚያሳዩትን ምስሎችና የማስጠንቀቂያ መረጃዎች ያዘሉትን የአዲሶቹን የሲጋራ ፓኮች ጥቅም ላይ መዋል ተከትሎ የተገኘ ውጤት ነው።
ጥናቱ በተካሄደበት የሰባት ወራት ዕድሜ ውስጥ የአጫሽ አውስትራሊያውያን ቁጥር አዲሱ አቀራረብ ባመጣው አዎንታዊ ለውጥ ሳቢያ ከ108,000 በታች ሊወርድ መቻሉንም ማክግሬዲ አስረድተዋል።
ክብራትና ክብራን አድማጮች ዝግጅታችን እስከ ምሽቱ 4 ሰዓት ይቀጥላል። አሁን አዲስ አበባ ላይ ከምሽቱ 3 ሰዓት ከ31 ደቂቃ ነው። ከዚህ በሳምንት 7 ቀን ከምሽቱ 3 ሰዓት እስከ 4 ሰዓት በ19 በ22 እና በ25 ሜትር ባንድ አጭር ሞገድ እንዲሁም በናይል ሳት ቪኦኤ 24 ላይ ከምናቀርብላችሁ መደበኛ ዝግጅታችን በተጨማሪ ከሰኞ እስከ አርብ በየዕለቱ ከምሽቱ 1 ሰዓት ተኩል እስከ ምሽቱ 2 ሰዓት በ19 እና በ49 ሜትር ባንድ አጭር ሞገድ እንዲሁም በናይል ሳት የምናስተላልፍላችሁን ጋቢና በሚል ርዕስ የሚቀርብላችሁን ስርጭት እንድታደምጡ እንጋብዛለን። ከምሽቱ 1 ሰዓት እስከ 1 ሰዓት ተኩል በ1431 ኪሎ ሄርትዝ መካከለኛ ሞገድ ላይም ታገኙናላችሁ። በተጨማሪም ስርጭቶቻችን በየዕለቱ ከምሽቱ 5 ሰዓት ላይ ይደገማሉ።
በኢንተርኔት አምሃሪክ ዶት ቪኦኤ ኒውስ ዶት ካም ላይ እንገኛለን። በፌስቡክ እና በትዊተር ቪኦኤ አምሃሪክ ብላችሁ ተከተሉን፣ ተነጋገሩ።
ስርጭቶቻችንን በኦዲዮ ናው የምትከታተሉ አድማጮቻችን ለካናዳና ለሌላው የአሜሪካ ሀገሮች 641-552-5020፣ ለእንግሊዝና ሌሎች የአውሮፓ ሀገሮች አድማጮቻችን ደግሞ 4433001022288 ናቸው የስልክ ቁጥሮቹ።
በእጅ ስልካችሁም ላይ ታገኙናላችሁ። ቪኦኤ ዳት ሆርን ዳት ኤምኦቢአይ ላይ ይሆናል የምታገኙን።
ለሞባይል ስልኮቻችሁ፣ ታብሌቶችና መሰል መሳሪያዎቻችሁ የቪኦኤን አፕ በነጻ ጭናችሁ ዝግጅቶቻችንን በቀላሉ ማግኘት ትችላላችሁ።
የሳተላይት አድራሻችንን ደግሞ እናስታውሳችሁ።
ሳተላይት ዩተልሳት 77 ዲግሪ ምዕራብ 353 ዲግሪ ምስራቅ ላይ ትገኛለች። ዩተልሳት ለፎቶግራፎችና ለድምፅ ቪኦኤ 24 ላይ አለን። ትራንስፖንደሩ ኢ36 ነው። ዲኤል ፍሪኩዌንሲው ወይም ሞገዱ 12.399 ጊጋሄርትስ ኤፍኢሲ 5/6 ሲምበል ሬትስ 27.5 ዲኤል ፖላራይዜሽን ቨርቲካል ነው። ቨርቹዋል ቻናሉ 4132 ቪኦኤ 24 ነው። በድጋሚ ተከታተሉን። ክቡራትና ክቡራን አድማጮች አስተናጋጆቻችሁ ሶሎሞን አባተና
ቆንጂት ታዬ ነን። አሁን ከድምጼ ምን ሆኖ ነው? ከስልክ አስተያየቶች ረሃብ ነው ለማለት አስተያየቶቻችሁ ጥቂቱን እናሰማ።
አስተለን ቪዎች አቢ ከካናዳ ነው የምደውለው። ለጥያቄው መልስ እንግዳ ወይዘሮ ትዝታ ስላነጋገራቸውን በጥሞና ሰምቼ ነበረ። የእግዚአብሔርን ስም እየጠሩና እንደገና ደግሞ በእናትነታቸው በእንባ የታጀበ ጥሪያቸውን ለኢትዮጵያውያን አቅርበዋል። ይሄ መልካም ሆኖ ሳለ ነገር ግን ችግሮች ያሉበት ይመስለኛል። አንደኛ የሚያስታርቅ ሰው የፖለቲካ አቋም ወስዶ አይደለም። ምክንያቱም እሳቸው የሚናገሩት የሚሰሙ ሰዎች ኢህአዴግንም የሚደግፉ ሰዎች አሉ። ከነሱ ጋር ነው እንግዲህ እርቁም ይመስለኝ እና ፖለቲካ አቋማቸው እንዲያውም ክርር ያለ ነው። አንድ እሱ ነው ችግሩ። እና ኒውትራል ቢሆኑ ኑሮ መልካም ነበር። ሁለተኛ እኔ ከመሀል መጀመራቸው ነው የሚገርመኝ። የኢትዮጵያ ህዝቦች የተከፋፈሉት ከ25 ወዲህ ነው ይላሉ። ነገር ግን በደርግ ዘመን በደምና በአጥንት እየፈሰሰና እየተከሰከሰ የተላለቁበት ህዝብ ተከፋፍሎ አይደለም እንዴ? ይሄንን እንዴት ዘለው ነው ይሄኛውን ክፍፍል ካሁን ከ25 ወዲህ ነው የሚሉት የሚለው አልገባኝም። ሶስተኛ ሰው መቼም የፖለቲካ አቋሙ ሳይኖረው በአየር ላይ ስንጥለጥለ ሰው የለም። ስለዚህ የፖለቲካው ችግር ሳይፈታ ኢትዮጵያን ህዝብ ለማቀራረብ የሚቻል አይመስለኝም። ስለዚህ መፍትሄው የፖለቲካ ልዩነትን እንዴት ነው ማስተናገድ የሚቻለው? ልዩነትን እንዴት ነው መቀበል የሚቻለው? ልዩነትን ማስተናገድ ካልተቻለ ፖለቲካ ልዩነት ማለት ነው፣ ምንጊዜም መፍትሄ አይኖርም። ህዝብን ለይቶ ከፖለቲካው ውጭ ለብቻውኑ ማቀራረብ የሚቻልበት ሁኔታ ያለ አይመስለኝም። አመሰግናለሁ።
ሰላም ጤና ይስጥልን። ቮይስ ኦፍ አሜሪካ ደራራ ነኝ ከሳኖዜ ካሊፎርኒያ። ለወይዘሮ ሰዋሰው ከቀረቡት ጥያቄዎች ውስጥ አንዱ ምን ይላል? የኢትዮጵያ አንድነት ከመቼውም በላይ የላላ ነው እና በዛ ላይ አስተያየት እንዲሰጡ ነበር የተጠየቁት። አስተያየታቸው እንዳለ ሆኖ እኔ ግን መጨመር የሚፈልገው ነገር ኢትዮጵያ ውስጥ በፊትም አንድነት አልነበረም። መጀመሪያም ጨቋኝ ነበረ፣ ተጨቋኝ ነበረ። ከዛ ውጪ ልዩነቱን ያበዛው ወይም ደግሞ ያመጣው የኢህአዴግ መንግስት አይመስለኝም።
ጠላስትልኝ ወይዘሮ ሰዋሰው ትዝታ በላቸው ባነጋገረቻቸው የሁለተኛው ቀን ንግግር ተመርኩሽ ነው። በጣም አደንቃቸዋለሁ ወይዘሮ ሰዋሰው ጥሩ ሀሳብ ያነሳሱት፣ ጥሩ ሀሳቦችንም አንስተዋል። ግን አንዳንድ ደግሞ ትንሽ የበሰለው ትንሽ ጥራጥሬዎችም አልጠፉበትም እና አንዳንድ ነገር ማለት እፈልጋለሁ። እሳቸው ልክ እንደሳቸው እንደዚሁ ተመሳሳይ ሀሳብ ይዘው ብቅ ያሉ ሰዎች ብዙዎች ነበሩ እና ጥፋቱ ምን ይመስለኛል የተደረጉትን እርምጃዎችን አለመቃኘት ችግር ያለ ይመስለኛል። ሁሉም እንደ አዲስ መነሳት ይፈልጋል፣ ልክ እንደሳቸው ማለት ነው። አሁን ለምሳሌ በቅርቡ ተቃዋሚዎቹ አንድ ላይ እየተሰባሰቡ የዘር የምናምን መከፋፈሉ ብዙ ጊዜ ይጎዳናል እና አጀንዳችን እንዳለ ሆኖ በጋራ ትብብር መጠቃቀፍ ኦሮሞ ሲጎዳ አማራው እንደተጎዳ አማራው ሲጎዳ ኦሮሞ ሁሉ ኢትዮጵያዊ እንደተጎዳ እያደረግ እናየው በሃይማኖትም ቢሆን በዚህ መልክ እንጓዝ የሚሉ በተቃዋሚዎች ጎራው በኩል ጥሩ እንቅስቃሴ እየታየ ባለበት ሰዓት ተቃዋሚዎችንና መንግስትን እኩል በማየት በዛም ጥፋት አለ በዚህም ጥፋት አለ ብሎ እኩል መንግስት እኮ መላወሻ እኮ የለም በመንግስት አያያዝ። አሁን ኢትዮጵያ ውስጥ ባለው አያያዝ እኮ ምንም ነገር መደረግ አይቻልም፣ ምህዳሩን አጥብቦታል። በዚህ ስር ብሶት የወለዳቸውን ተቃውሞዎቹን በሙሉ በአንድ ላይ ፈርጆ ተቃዋሚዎችም መንግስትም ብሎ እኩል በማየት ግን በጣም ጥፋት ሆኖ ይሰማኛል።
ስለ አስተያየቶቻችሁ እናመሰግናለን። የተከበራችሁ አድማጮች ተዘዋዋሪው የስልክ መስመራችን 2022059942 የውስጥ መስመር 14 ነው። አስተያየቶቻችሁን በድምፅ በተቀረጸው መመሪያ መሰረት አኑሩ። በኢሜይል ለምትጠቀሙ ደግሞ አድራሻችን horn@voanews.com ነው። በኢሜይል አስተያየቶቻችሁን የሰጣችሁን በርካታ አድማጮች አላችሁ። ጊዜ ከተረፈችን ወደ ኋላ አካባቢ ይዘንላችሁ እንመለሳለን። ከአሜሪካ ድምፅ ራዲዮ ጣቢያ በ19 በ22ና በ25 ሜትር ባንድ አጭር ሞገድ እንዲሁም በናይል ሳት ቪኦኤ 24 ላይ ከዋሽንግተን ዲሲ በቀጥታ የሚተላለፍላችሁን መደበኛ ስርጭት ነው እየተከታተላችሁ ያላችሁት። ተከታዩ ፕሮግራም ሐኪሙን ይጠይቁ ነው።
ሐኪሞን ይጠይቁ ለምሽቱ በዚካ ቫይረስ ስርጭት አዲስ ስጋቶች ዙሪያ ባለፈው ሳምንት የጀመረውን ተከታታይ ዝግጅት ሁለተኛ ክፍል ይዞ ቀርቧል። ከዚህ ቀደም ወረርሽኙን አስመልክቶ ለአማርኛ አንባቢዎች ያቀረቧቸውን ትምህርታዊ ጽሑፎች መነሻ በማድረግ ሐኪሞን ይጠይቁ ባስተናገደው የመጀመሪያ ዙር ተከታታይ ዝግጅት የተሳተፉት የውስጥ ደዌ ሕክምና ባለሙያው ዶክተር አሸናፊ ዋቅቶላ ናቸው እንግዳችን። የሐኪሞን ይጠይቁ ፕሮግራም አዘጋጅና አቅራቢ አሉላ ከበደ ነው። የምሽቱን ሳምንት ከእልባት ካደረገበት ይነሳል።
ዶክተር አሸናፊ በሩ ላይ ነው ብለዋል አፍሪቃ የመግባት እድሉ። አፍሪቃ ከዚህ ቫይረስ የተጠበቀች የተከለለች፣ እንደው ምንም አደጋ ማያሰጋት አይደለችምና ዝግጅት ያስፈልጋል ብለዋል። ምን አይነት ዋና ነገሮች ከግምት ሊገቡ ይገባል? ኢቦላን የመሰለ አደገኛ ወረርሽኝ ከፍተኛ አልቂት የሚፈጥርበትን ሁኔታ ባለም አቀፉ ማህበረሰብ ርብርብ ጭምር ስጋቱን መቀልበስ ተችሏል። ምን አይነት ዝግጅት ይጠይቅ ይሆን?
እንግዲህ መጀመሪያ ትምህርት ነው። ይሄንን በሚመለከት ከፍተኛ ማስተማር መጀመር አለብን። ቢምቢዎች እንዴት አድርገው በሽታውን እንደሚያስተላልፉ ባለፉት ጊዜ ተነጋግረናል። እንግዲህ ዚካ እኮ መነሻው ራሱ ከዩጋንዳ ነው እና የማስተላለፍ ዚካን የሚያስተላልፍ
አቅም ያላቸው
ቢምቢዎች በአብዛኛው በምድር ወገብ አካባቢ ያሉ ሀገሮች ውስጥ አለ በስፋት። ስለዚህ ማስተማሩ ነው የሚጀምረው። ስለ ቢምቢ መከላከል፣ ማጥፋት ነው መቆጣጠር፣ እሱ ትምህርቱ መጀመር አለበት። ሁለተኛ እንዴት እንደሚተላለፍ፣ ዋናው ከቢምቢ ነው ግን በሌላ የመተላለፊያ ዘዴዎች ማለት በደም በግብረ ስጋ ግንኙነት የሚተላለፉ ነገሮች ስላሉ ይሄ ስለ ኤድስ ያደረግነው ትምህርት ሁሉ እዚህ ላይ ይጠቅማል ማለት ነው። ሰዎች ወጣቶች ኮንዶም መጠቀም አለባቸው። አንዳንድ ጊዜ ይሄ ስርጭቱ ሲጀምር እርግዝናንም ራሱ ይሄ ሁኔታ በተስፋፋበት ቦታ ወደፊትም ማስተላለፍ የሚያስፈልግበት ዝርዝር ሁኔታዎች ሊኖሩ ይችላሉ። እንግዲህ እንደ ሰዎቹ እንደ ሁኔታቸው አይቶ ማለት ነው።
በቅጡ ማቀድ ያስፈልጋል ነው የሚለው።
አዎ፣ ግን ትምህርቱ መጀመር አለበት እና አንዱ WHO የኬፕ ቨርዲውን የቫይረስ አይነት ከብራዚሉ ጋር ባገናኙበት መግለጫ ላይ ያሉት አፍሪካም ከፍተኛ ዝግጅት ማድረግ አለበት የሪጅናል የWHO ምክንያቱም ብራዚል እኮ በጣም ጠንካራ የፓሆ ያለበት የሪጅኑ የWHO እንትን በጣም ጠንካራ ድርጅቶች ናቸው እና እኛ መዘጋጀት አለብን ይሄንን ለመከላከል እና ይበልጥ ጉዳት እንዳያደርሱ ነው።
መልካም። በርካታ ጉዳዮችን በተከታታይ ማንሳት እንደሚፈልግ እንደሚያወያይም እረዳለሁ። ምናልባትም ይሄን ድንገት ይሄን ስጋት ሁሉም ሀገሮች ደጃፍ የሚያቃርብ የብራዚሉ የዓለም ዋንጫ ውድድር በጉጉት የተጠበቀውን ያህል ያንኑ ያህል የከበደ ስጋትም ደቅኗልና እያነጋገረ ነው። ወደ ብራዚል የመጓዝን ሁኔታ ከጥያቄ ውስጥ አስገብቶ ነው ዓለም እየተዘጋጀ ያለውና በአንድ በኩል ጉዞ መሰረዝ አለበት፣ ውድድሩም እንዲተላለፍ መደረግ አለበት የሚሉ ወገኖች አሉ። በሌላ በኩል የለም፣ በተያዘው የጊዜ ሰሌዳ መሰረት መቀጠል አለበት እየተባለ ያለበት ነውና ምን ይሉናል? የዓለም ዋንጫ በዚካ ቫይረስ ሳቢያ የደቀነውን ስጋት እንዴት ይመለከቱታል?
አዎ፣ እንዳልከው ሜ 10 ላይ ፕሮፌሰር አሚር አትራን ከካናዳ እና በሃርቫርድ ፐብሊክ ሄልዝ ሪቪው ላይ ብዙ ሕዝብ ስለሚገናኝ ዓለም ላይ የመሰራጨቱን አደጋ ይጨምራል፣ እንደውም ኦሎምፒኩ ይቅር የሚል ሀሳብ አቀረቱ። በሁለተኛው ቀን ላይ WHO መልስ ሰጠ። በተለይ እኔ መጥቀስ የምፈልገው የላንሴት ኤዲቶሪያል ነው።
ታዋቂ የዓለም የጤና መጽሔት ትልልቅ ጥናቶች የሚቀርቡበትን ነው የሚሉኝ ተቀባይነት ያለው
ጭምር የዚካን ጭምር ከፍተኛ ጥናቶች አሁንም እያቀረቡ ያለው ነው። ዝርዝር የሆነ ለምን መሰረዝ እንደሌለበት ያቀረቡ እኔ እነሱን ነው ደግፈው። አንደኛ አየሩ ይቀየራል። እዛ የደቡባዊ ክፍለ ዓለም ስር ሄሚስፌር ስለሆነ ቀዝቃዜ የሚመጣበት ነው። በሱ ምክንያት የቢምቢዎች እንቅስቃሴ እጅግ በጣም ይቀንሳል። ሁለተኛ በሴክሹዋል የሚተላለፈው ቁጥር ያንሳል፣ እሱን በኮንዶም መከላከል ይቻላል። ሶስተኛ በዚካ ቫይረስ ብዙ ሰው ቢያዝም ወደ 10 ገደማ ነው የሞቱ በዚካ ቫይረስ የታወቀው ፓሆ ያወጣው ከብዙ ሀገሮች ውስጥ 10 ገደማ ሰው ነው። እንግዲህ 10 ሰው በመኪና አደጋ በጭቅጭቅም ይሞታል አይደለም? ብዙ ነገር አለ ሌላ ነገር ውስጥ መንገባ እና አንድ እሱ ነው። ሁለተኛው በጣም የሚፈራው ማይክሮሴፋሊ ነው። ግን 98%ዎቹ ያሉት ብራዚል ውስጥ አብዛኛው ኖርዘርን ላይ ነው፣
የሀገሪቱ ሰሜናዊ ክፍል ድሃማ አካባቢዎች ውስጥ ነው
ነው እና እዚህ ደቡብ ያለው ኦሎምፒክ በጣም ርቆ ነው ያለው። ለምን የሚለው ጥያቄ አልተመለሰም። ከአመጋገብ ከምናምን የሚል ባላንሴት ላይ ወጣም ሌላ አለ። እንግዲህ ጥናት ላይ ያሉ ጉዳዮች ነው እና የማይክሮሴፋሊ ችግሮቹም የጭንቅላት ማነስ የሚያጠው ከሚሆኑ እሱም አነስተኛ ስለሆነ ይሄ አንደኛ ወጪ ወጣበት። ሁለተኛ ዓለም ሕዝብ በጣም በናፍቆት የሚጠብቀው ነገር ይሰረዝ ማለት ዝም ብሎ ችኮላ ነው። አሳስበንም ዚጋ ማለት አይደለም። ስለዚህ ጋ ማድረግ የምንችለው ሁሉ ማድረግ አለብን። ዓለም ስርጭቱን ለመቆጣጠር ጉዳት እንዳ ማድረግ አለብን። ኦሎምፒኩን መሰረዝ ግን ተገቢ አይደለም ያሉት እኔ በዚህኛው ነው መስማማ።
ወደ ሁለተኛ ያዘነብላል።
ኦሎምፒኩ መቀጠል አለበት። አዎ፣
ዝግጅት ያስፈልጋል። ተገቢውን ጥንቃቄና አስፈላጊን እርምጃዎች መውሰድ ያስፈልጋል። ግን በጉጉት የሚጠበቀው በአራት ዓመት አንዴ ብቅ የሚለው ይሄ ታላቅ የዓለም መሰባሰቢያ መሰረዝ የለበትም ባይኖት
አዎ፣ እንግዲህ ወደዛ ነው ማዘነብለው። ስጋቱ አለ። ኦሎምፒኩን ቢቀር እኮ የኢኮኖሚ እንቅስቃሴ ይቆማል ማለት አይደለም። እና ሰዎች ቫይረሱን እያዙ ማሰራጨታቸው አይቀርም። ካለው አደጋ አንጻር ሲታይ ይቁም የሚያሰኝ ነገር የለም። ነገር ግን እንግዲህ አሜሪካን ኮንግረስ ገንዘቡን መያዙ ወይም እዙ ላይ ትኩረት አለመደረጉ ሁሉ መቀየር አለበት። የሰፋ እንቅስቃሴ መደረግ አለበት።
መልካም። ዶክተር አሸናፊ ዋቅቶላ የዚካ ቫይረስ ስርጭትና የከሰታቸውን ስጋቶች አስመልክቶ በሌሎች ተከታታይ ውይይቶቻችንን መልሰን እንደምናገኘው ተስፋ አድርጋለሁ። ለአሁኑ ለጊዜው አመሰግናለሁ። እግዜር ይስጥልኝ።
እኔም እጅግ በጣም አመሰግናለሁ። አቶ አሉላንና ቮይስ ኦፍ አሜሪካን ደህና ሰንብቱ።
ዶክተር አሸናፊ ዋቅቶላን በጣም እናመሰግናለን። በነገራችን ላይ አሁን ከመሸ ከአንድ ሰዓት ገደማ በፊት ባገኘነው ዜና ዚካ ቫይረስ በተጠቁ አካባቢዎች የሚኖሩ ወይም ጎብኝተው የተመለሱ ባልና ሚስቶች እና ሴቶች ለመጸነስ የሚፈልጉ ከሆነ ቢያንስ ለስድስት ሳምንታት እንዲያዘገዩት የዓለም የጤና ድርጅት አሳስቧል። ይህንም ማሳሰቢያ WHO የሰጠው የዚካ ቫይረስ በደምና በሌላም የሰውነት ፈሳሽ ውስጥ ቀደም ብሎ ይታሰብ ከነበረው ለበለጠ ጊዜ እንደሚቆይ የሚያሳየውን አዲስ ማስረጃ መሰረት ያደረገ እንደሆነ አስታውቋል። ይህንን ያህል ከመረጃ ካካፈልን እንግዲህ በቀጣይ ዝግጅት ዶክተር አሸናፊ ቀጣይ ማብራሪያ ይሰጡበታል። ወደ ቀጣዩ ዝግጅታችን እናልፋለን።
ቀጣዩ ዝግጅታችን ደግሞ በአየር ንብረት ለውጥ ጉዳይ ላይ የተደረገ ቃለ ምልልስ ነው።
የዓለም መሪዎች የዛሬ 5 ወር ፈረንሳይ ዋና ከተማ ፓሪስ ላይ ተሰብስበው የተፈጥሮ አካባቢ ደህንነት ተሟጋቾች ለዓመታት የታገሉለትንና በከፍተኛ ጉጉት ሲጠብቁት የነበረውን የአየር ንብረት ስምምነት አጽድቀዋል። የ177 ሀገሮች መሪዎች በተባበሩት መንግስታት ድርጅት ዋና ጽህፈት ቤት ኒውዮርክ ላይ በተዘጋጀ ስነ ስርዓት ተገኝተው በስምምነቱ ሰነድ ላይ ፊርማቸውን ካኖሩ 1 ወር ሆኗል። እስካሁን ያንን ሰነድ የየሀገሮቻቸው የህግ አውጪና አስፈጻሚ አካላት እያጸደቁ የየራሳቸው ህግጋት አካል ያደረጉ ሀገሮች ቁጥር ግን በጣት የሚቆጠር ነው። ኢትዮጵያን ጨምሮ ያላጸደቁት ብዙዎች ናቸው። የተፈጥሮ አካባቢ ጉዳይ ተመራማሪና በካናዳው የካልገሪ ዩኒቨርሲቲ መምህር እንዲሁም የአቴና የምርት ሂደት ጥናትና ምርምር ሊቀመንበር ዶክተር ጌታቸው አሰፋ በተለያዩ ተያያዥ ጉዳዮች ላይ የሰጡን ያሉት ትንታኔ ይቀጥላል። ሰሎሞን አባተ ነው ያወያያቸው።
በቅርቡ የዩናይትድ ስቴትስ የውጭ ጉዳይ ሚኒስትር ጃን ኬሪ በዚህ ዓመት መጨረሻ አካባቢ ዩናይትድ ስቴትስ ይህንን ህግ የራሷ ህግ ታደርገዋለች ወይም ራቲፋይ ታደርገዋለች ብለው እንደሚያምኑ ተናግረው ነበረ። እርስዎ በቅርብ ይህንን ጉዳይ የሚከታተሉ ተመራማሪ ኖትና፣ በእርግጥ የዩናይትድ ስቴትስ መንግስት ወይም ኮንግረሱ ይህንን ነገር ያጸድቀዋል ብለው ያስባሉ ያምናሉ?
እኔ አይመስለኝም ነው። በተለይ ያለው ተግባራዊ ሁኔታዎች ስናይ በምክር ቤቱና በፕሬዚደንቱ የነበረው ግንኙነት እስካሁን የሄድባቸው እንቅስቃሴዎች በምናይበት ሰዓት ከምክር ቤቱ በኩል ይህንን እያየ ያጸድቃ በተለይ እንጠብቅ የማለት ሁኔታ ይኖራል ብዬ አስባለሁ።
ማንን ነው የሚጠብቁት?
አሁን ያው እንግዲህ ምርጫው ስላለ እንግዲህ ያው እንደሚታወቀው ፕሬዚደንቱ አሁን አንካሳ ዳክዬ አይነት ሆነው በሚሰሩበት ወቅት
ሌምዳክ በሆኑበት ጊዜ
ይህን ወሳኝ የሆነ ዓለም አቀፍ ስምምነት እንዲያውም ለብዙ ዓመታት ሊሄድ የሚችል ስምምነት በተለይ ደግሞ በሪፐብሊካኖች በአብዛኛው በሚመራ ምክር ቤት ያ ይጸድቃል ብዬ አላምንም። ነገር ግን ምንድን አሁን አሜሪካ በዚህ ዓመት እንኳን ባትገባ ምናልባት ደግሞ ሂላሪ ክሊንተን ከሆነ የሚመጡት እንዲያውም ከፓሪሱ ስምምነት አሜሪካ የገባችው ቃል ኪዳን በተጨማሪና ጠለቅ ያለ ቅነሳ አደርጋለሁ የሚል ፍንጮች ሰጥቷል። ስለዚህ ምናልባት ሂላሪ ከሆነ የሚመረጡት ምናልባት በዚህ ዓመት እንኳን ባይጸድቅ ጆን ኬሪ እንዳሉት መጽደቁ ያው የማይቀር ይሆናል። ሌላው ጥሩ ነገር ግን የምናየው በዓለም አቀፍ ደረጃ አሁን እነ ቻይና በተለይ ቻይና አሜሪካን ትጠብቃለች የሚል ነበረ ያው ስጋቱ ማለት ነው። ነገር ግን ቻይና ገበያውም ዓለም አቀፍ ሁኔታውም የቴክኖሎጂ እድገቱም ሁሉ የሚያሳየው ቻይና በዚህ እየመራች እንደሆነ በግልጽ እንደ ራዕይ ያስቀመጠችው እንደሆነ ስለሆነ አሜሪካን ሳትጠብቅ ሲሆን ያው ኦባማም የቻይና ፕሬዚደንትም እንዳሉት በጋራ ዓመቱ ሳያልቅ ለማጸደቅ ነው። ግን ቻይና ብቻውን ቢሆን እንደምታጸድቀው ያ ደግሞ ትልቅ ትርጉም ይኖረዋል። ሌላው ትንሽ እንቅፋት የሚሆነው የአውሮፓ ህብረት ነው። የአውሮፓ ህብረት በጣም በመሪነት ይመራ የነበረ ነው ከኪዮቶ ጀምሮ ከዛም በኋላም። ነገር ግን በዚህ አመት ያጸድቃል ተብሎ አይጠበቅም። ምክንያቱም ያው የተለያየ ወሰብሰብ ያለ ነገር ስላላቸው የነ ፖላንድ አቋም እየተለየ ስለሆነ እንዲህ አይነት እይታዎች ናቸው ያሉት እንግዲህ በሚቀጥሉት ወራት።
አሁን እንደ ፖላንድ አይነት ወደ አንድ ከመቶ የምታወጣ ሀገር ትልቅ ትርጉም ያለው ሚና የምትጫወት ይመስለኛል። ሌላው ማንሳት የምፈልገው የብሪክስ ሀገሮችን ነው። ከዚህ በፊት ቅድም በእርግጥ ከመካከላቸው ቻይናን አንስተውልኛል፣ ግን እንደ ሩሲያ አይነት፣ እንደ ህንድ አይነት፣ እንደ ብራዚል አይነት ሀገሮች ቀድሞ ሲያንጸባርቋቸው የነበሩ አንዳንድ ስሜቶች ነበሩ። ሌላው ዓለም የተራመደው እየበከለ ነው እና እኛ አሁን መነሳት ማንሰራራት በምንጀምርበት ጊዜ እኛን ወደታች ሊጎትተን የሚችል እርምጃ አንወስድም ወደሚል የመጠራጠር አካሄድም ሲሄዱ ነበር እስካሁን ድረስ። እና በዚህ ስምምነት ውስጥ ምንድን ነው የሚሆነው የእነሱ አካሄድ ብለው ያስባሉ?
አሁን እንግዲህ ህንድ የተወሰነ ፍንጭ ሰጥታ ነበረ በዚህ አመት ልታጸድቅ እንደምችል። በትልቁ የራሻ ነው። አሁን ራሻ ነች አሁን ወደ 7.5% አካባቢ ለብክለቱ ወይም ለልቀቱ ድርሻ ያላት ናት። የራሻ አካሄድ ምናልባት ታሪክ ትምህርት ከሆነ የኪዮቶ ፕሮቶኮልም ለብዙ አመታት ምናልባት ለ7 አመታት ተጓቶ ነው እንግዲህ መጨረሻ ላይ ያጸደቁት እና የአይነት እንዲያው ሁኔታውን አይቶ የሌሎች አገሮች አካሄድ የስምምነቱ አሳሪነት በተግባር ላይ ምን ይመስላል እንደዚህ የማየት ነገር አሁንም የምትወስድ ይመስለኛል ራሻ። እና ያ ከሆነ ደግሞ ምናልባት አሁን ቅድም እንዳልኩት አሜሪካና ቻይናን ጨምረን ሌላ 90 ሀገራትን ቢጨመሩ ወደ 100 ቢሆኑ ወደ 50% ነው አሁንም ያው የሚሆነው ልቀቱ። እና ወይ የራሻ ሙሉ በሙሉ እዛ ውስጥ መግባት አልበለዚያ ደግሞ ህንድና ጃፓን አንድ ላይ ሆነው ቢገቡ ነው 55%ን ማሟላት የሚቻለው። ስለዚህ ምናልባት በተለያየ ግፊት በተለያየ ሌላ ከዚህ ከአየር ንብረት ለውጥ ጋር ባልተያያዘ እና አሜሪካና ቻይናም ያው ሰጥተው የሚቀበሉት ነገር ሊኖር ይችላል ከራሽያ ጋር።
እርስዎ እንደ ተመራማሪ ሲያዩት በእርግጥ ይሄ ስምምነት በ2020 ዓ.ም በሚቀጥሉት 4 አመቶች ውስጥ የሚታሰበው ሁሉ ተሳክቶ ወደ ተግባር ይገባል
ብዬ ተስፋ አደርጋለሁ። አሁን በምናያቸው ለምንድን ነው ገፊ ምክንያቶች አሉ። አሁን እንደሚታወቀው አሁን ምናልባት ለመጀመሪያ ጊዜ ነው ከ1 ዲግሪ በላይ ጭማሪ ያሳየው የዓለማችን ከባቢ አየር አማካይ ሙቀት፣ ያው ከኢንዱስትሪ አብዮት በኋላ ማለት ነው። እዚሁ ያለውበት አልበርታ ፕሮቪንስ ካናዳ ውስጥ አይተነው ወይም ታይቶ የማይታወቅ ያልተጠበቀ ኃይለኛ የደን ቃጠሎ ወደ 90,000 ሰዎችን አፈናቅሏል። እስካሁን ወደ ከተማቸው መመለስ አልቻሉም። ሙሉ ከተማ ነው የተፈናቀለው። ይህን ስናይ በተለያየ ሀገር ደግሞ በተለያየ የዓለማችን ክፍል ጎርፍ መጥለቅለቅ አለ፣ ድርቅ አለ፣ አውሮፓ በስደተኞች መጥለቅለቅ አለ፣ የዚህ ከአየር ንብረት ለውጥ ጋር በሰበብነት የተያያዘ እና እነዚህ በሙሉ ደምረን ስናይ ምናልባት በፊት ከርቀት በዜናም በተለያየ ነገር ያዩትና የሰሙት የነበሩት ሀገራት አሁን መዘዙን አደጋውን በየሜዳቸው እያዩት ያሉ ይመስለኛል። እና ያ ሁሉ ደምረን ወደ ተግባር ይሄዳል። ግን ወደ ተግባር ሲሄድ ምን ያክል ጥቅም ይሰጣል የሚለው ነው እኔ የሚያሳስበኝ። ለምን እንዳልነው ስምምነቱ ከ2 ዲግሪ እና ከ1.5 ዲግሪ ከተቻለ እንገድበዋለን ቢልም ጭማሪውን አሁን የምናየው ስምምነቶች ወይም ቃል የተገቡትን ስንደምር ቢያንስ 2.7 ያልፋል ጭማሪው፣
የሙቀት መጠን ጭማሪው ማለት ነው። ከኢንዱስትሪ አብዮት ዘመን ከነበረበት ደረጃ
ልክ ነው። እና 2 ዲግሪ በጣም ጥሩ አይደለም፣ 1.5 መሆን አለበት የሚሉ በርካታ ሀገሮች ባሉበት ሁኔታ ጭራሽ ሁለቱንም መምታት አንችልም፣ በዛ መገደብ አንችልም፣ ወደ 2.7 በላይ ይሆናል አሁን ያለውን ቃል ኪዳን ስንደምረው ማለት ነው። እና ያ ማለት ምንድን ነው በቦንም ይሁን በቀጣይ ውይይቶች ሞሮኮም በሚደረገው ያንን አሻሽለንና ከምር ያው ጠለቅ ያሉ ተጨማሪ ቅነሳዎች ቃል ካልተገቡ
ያው ስምምነቱ በተግባር ቢውልም ምን ፈልገው ማምጣት አንችልምና ያ ነው ትንሽ የሚያሳስበኝና ምናልባት በሚቀጥለው አንድ አመት የምናያቸው ለውጦች ያንን ከግምት ያስገቡ ይሆናል ብዬ ተስፋ አደርጋለሁ።
ከቦኑስ የሚጠበቅ ነገር አለ ከዚህ ከሰሞኑ አሁን እየተካሄደ ካለው ጉባኤ?
ከሱ እንግዲህ ምንድነው የቦኑ ጉባኤ ወደ ተለያዩ አጀንዳዎች ይዟል። የፓሪስ ስምምነት ጽሑፍ መሰረት አድርጎ ነው እንግዲህ እዛ ውስጥ ወደ 60 ጉዳዮች አሉ ያልተፈቱ ወይም ደግሞ በምን መልኩ በተግባር እንደሚገለጹ በድፍን የተቀመጡ ማለት ነው። እና እነዚህን በዝርዝር ይወያያሉ ሁለት ሳምንት። እዛ ውስጥ ምናልባት ተጨማሪ የቅነሳ ቃል ኪዳን ሊገቡ የሚችሉ ሀገሮች፣ ሊያሳውቁ የሚችሉ ሀገሮች የመንቀፋፋት አጀንዳም ተይዟል። ምናልባት በጣም ጠቃሚው ግን ዝርዝር አካሄዶች አሁን እንደምታውቀው ለብዙ አመታት የተነገረለት $100 billion በአመት የክላይሜት ፋይናንስ የተባለ አለ። እሱ የአፍሪካ ሀገራትም ሌሎችም ይጠብቃሉ እና እሱ የእሱ መዘርዝር ይወጣል ተብሎ ይጠበቃል። ከዛ በተቻለ መጠን ደግሞ አሁን ቅድም ያልከው ጥያቄ 16 ሀገሮች እንዲሁም ምንም አስተዋጽኦ የሌላቸው ናቸው ያጸደቁት ብዙና ወሳኝ ሀገሮች አመቱ ከማለቁ በፊት እንዲያጸድቁት ግፊት ለማድረግ የሚያስችል ጉባኤ ተብሎ ይጠበቃል።
ዶክተር ጌታቸው አሰፋን እናመሰግናለን። ውይይቱ አላበቃም፣ በሌላ ጊዜ ይቀጥላል። ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው።
ቀጥሎ የሚሰማው ርዕሰ አንቀጽ የዩናይትድ ስቴትስን መንግሥት አቋም ያንጸባርቃል።
በዩናይትድ ስቴትስና በኢትዮጵያ መካከል ለተጀመረው የጋራ ትብብር ምስጋና ይድረሰውና የደም አገልግሎት ለብዙ ሚሊዮን ኢትዮጵያውያን እጅግ ጠቃሚ ነው። የኢትዮጵያው ጤና ጥበቃ ሚኒስትር ዶክተር ከሰተ ብርሃን አድማሱና በኢትዮጵያ የዩኤስኤአይዲ ሚሽን ዲሬክተር ደኒስ ዌለር አዲስ አበባ ውስጥ ብሔራዊ የደም ዝውውር አገልግሎት ማዕከል ለማቋቋም በተካሄደው የግንባታ ጅማሮ ሥነ ሥርዓት ላይ ተገኝተዋል። አዲሱ ማዕከል የኢትዮጵያው ጤና ጥበቃ ሚኒስቴር የደም ልገሳ ለማግኘትም ሆነ የደም ምርመራ ለማካሄድ ፈርቀዳጅ በመሆኑ ወደ 26 ሚሊዮን ኢትዮጵያውያን ሊገለገሉበት እንደሚችሉም ታውቋል። በ5300 ካሬ ሜትር ውስጥ የሚገነባው ተቋም የዋናውን ጽፈት ቤት ቢሮዎች፣ የደም ዝውውር አገልግሎት መስጫዎችን እንዲሁም የተለያዩ የስብሰባና ልምምድ ማድረጊያ ቦታዎችን ያካትታል። ኢትዮጵያ ውስጥ የደም ዝውውር አገልግሎትን ማስፋፋትና ማሳደግ ያስፈለገበት አንዱና ዋነኛ ምክንያት በደም ዝውውር የሚመጣውን የኤችአይቪ ቫይረስ መስፋፋትን ለመቀነስ እንደሆነም ተመልክቷል። በአዲሱ ማዕከል ደም ከተቀዳ በኋላ ሰራተኞቹ የኤችአይቪ ምርመራንና ሌላውን ለይተው ለመስራት ያስችላቸዋል። በሥነ ሥርዓቱ ላይ የዩኤስኤአይዲው ሚስተር ዌለር ሲናገሩ በኢትዮጵያ የደም ዝውውር አገልግሎትን ማሻሻል ያስፈለገበት ዋና ምክንያት በወሊድ ጊዜ የሚደርስን ሞት ለመቀነስ ነው ብለዋል። አክለውም ኢትዮጵያ ውስጥ በወሊድ ጊዜ ለሚደርሰው ሞት የደም መፍሰስ ዋናው ሰበብ በመሆኑ ይህ አደጋ በደም ዝውውር አገልግሎት ሊወገድ ይችላል ብለዋል። የኢትዮጵያው ጤና ጥበቃ ሚኒስቴር ይህን ንግግር ለወራት ሲያጠና ቆይቶ እነሆ አሁን ብሔራዊ የደም ዝውውር አገልግሎት ማዕከል ግንባታ እንዲጀመር በማስቻሉ ሚስተር ዌለር አመስግነዋል። የተቋሙ አቅም WHO ማለትም የዓለም ጤና ድርጅት ከኢትዮጵያው ጤና ጥበቃ ሚኒስቴር ከሚጠይቀው መስፈርት በ25% የሚሆነውን የሚያሟላለት ሲሆን በከተማና በገጠር አካባቢ የሚደረገውን የደም ዝውውር አገልግሎትን መቆጣጠር ያስችለዋል። በ$5 ሚሊዮን ወጪ የሚገነባው ማዕከል የተረዳው በዩናይትድ ስቴትስ ፕሬዚዳንት የኤድስ አጣዳፊ ድጋፍ ሰጪ መርሃ ግብር ማለትም ፔፕፋር ሲሆን USAID ግንባታውን በቀጣዮቹ 2 ዓመታት ውስጥ ያጠናቀቃል። ዩናይትድ ስቴትስ ይህን ከጤና አገልግሎቶች አንዱ በሆነው ዘርፍ ከረጅም ጊዜ የጋራ አጋሯ ከኢትዮጵያ ጋር በመስራቷ ትኮራለች።
የሰማችሁት ርዕሰ አንቀጽ የአሜሪካን መንግሥትና የተቋማቱን ሐሳቦችና መልእክቶች የሚያንጸባርቅ ነው። አስተያየት ካለው እንዲጽፉለት የርዕሰ አንቀጽ ክፍሉ ይጠይቃል። አድራሻው ኤዲቶሪያልስ ቪኦኤ ዋሽንግተን ዲሲ 20237 ዩኤስኤ ነው። ሁሉንም የቪኦኤን ርዕሰ አንቀጾች በቪኦኤ ዌብሳይት ርዕሰ አንቀጾች ወይም ኤዲቶሪያልስ ዋና ገጽ ላይ ማግኘት ይችላሉ። የዌብሳይት አድራሻው voanews.com/editorials ነው። ክቡራትና ክቡራን አድማጮች ዝግጅታችን ወደ መጠናቀቁ ነው። ቀደም ሲል ገልጸን የነበሩ አስተያየቶቻችሁን በነገ ምሽት እናቀርብላችኋለን። አሁን የትግርኛ ዝግጅት ይቀጥላል። በእኛ በኩል አብራችሁን ስለቆያችሁ እናመሰግናለን።
ሰላም፣ ደህና ደሩ።
ደህና ደሩ። Thank you.